የደቡብ ክልል ምክር ቤት ቅዳሜ ዕለት ባካሄዱ አምስተኛ ዙር አራተኛ ዕለት ዘጠነኛ መደበኛ ጉባኤም የአዲስ ምክትል ርዕሰ መስተዳድር ሹመት አጽድቋል። ለክልል ምክትል ርዕሰ መስተዳድርነት በደኅንነት የተሾሙትና ለክልሉ ምክር ቤት ሹመታቸውን ያጸደቁላቸው የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳ ሆነዋል። ባለፉት 28 ዓመታት ከሲዳማ ዞን ውጪ ለክልል መሪነት እሳቸው ሲሾሙ ወይም ሲመረጡ ከኃይሌ ማርያም ደሳለኝ ቀጥሎ ሁለተኛ ሰው ናቸው። አቶ ርስቱ ይርዳው የክልሉ ምክትል ርዕሰ መስተዳድር በመሆን ሲሾሙ የተኳቸው አቶ ሚሊዮን ማቶስ ከስልጣናቸው የተነሱበት ምክንያት ለምክር በተዋላት ያልተገለጸ ሲሆን ቁጥራቸው የበዙ ሰዎች እስፋቸው ከስልጣናቸው ተነስተው ምክንያት ሲተነትኑ ከሲዳማ የክነት ጥያቄና በክልሉ ከመታየው ተችግር ጋር በማያያዝ ላይ ይገኛሉ። አንዳንድ ምሁራንም ደህንነት የክነትን ስልጣን ከሲዳማ ዞን ተወላጆች እጅ ያወጣው ያለ ምክንያት አለመሆኑን እየገለጹ ይገኛሉ። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር አቶ ደየሞ ዳሌ ይናገራሉ።
የድርጅቱን በባላንስ ቅሬታ ሲያቀርቡ እንደነበር እናውቃለን። በግልጽ ኦፊሻሊ ባይነገር ከድርጅት ስልጣናቸው አውርደዋል የሚል ወሬ አለ። የአቶ ኦሚሊየን መውረድ ብዙ እንደ እንትን የሚታይ አይደለም። ምክንያቱም የዞንም የሐዋሳ ከተማም ባለስልጣናት ድርጅቱ አግዟል እናውቃለን እና ከዛ ጋር የተያዘ ሊሆን ይችላል የሚል ግምት ነው ያለኝ። ግን ብዙም ሰው እንደዛ ነው ያለው። አቶ ኦሚሊየን በነበሩበት አንድ አመት ያው ከለውጡም ጋር ተያይዞ ክልሉ የተረጋጋ አልነበረም። በሲዳማ ዞን ብቻ ሳይሆን ብዙ ቦታ በኮማንድ ፖስት እስከሚገባ ድረስ እንደዚሁ ችግር ነበረ። ሚሊዮን ለራሳቸው ዞን ካልሆነ በቀር ለሌላ ቦታ ትኩረት አልሰጡም የሚል ቅሬታ ነበር። ሌላው የሲዳማ ዞን ወደ ሪፈረንደም እየሄደ ነው። ከዛ ጋር ደግሞ እሳቸው እዛ ሆነው የዞኑ ባለስልጣናትም የሲዳማን ጥቅም ነው የሚያራምዱት እና እሳቸውን ክልሉን ወክለው የሚያራምዱ ከሆነ የሚል ፐርሰፕሽን አለ።
ድርጅቱ አቶ ሚሊዮን ማቶስ ከስልጣናቸው በማንሳት አቶ ርስቱ ይርዳውን በምክትል ርዕሰ መስተዳድርነት የሾመው የሲዳማ ዞን ክልል ሆኖ ከደቡብ ክልል ከወጣ በኋላም ክልሉን መምራት ያለበት የሌላ ዞን ተወላጅ ነው የሚል ሀሳብ የሚያራምድ ብሎርም አቶ ደየ መዳሌ ግን ሳሪም ሿሚን ደሄደን ስለሆነ የተለየ ነገር የለውም ነው የሚሉት።
ድርጅቱ ሊቀመንበርም ስሉ የነበረው ክልሉ ቢወጣም ከደሄደን አመራሮች አይሆንም የሚል አቋም አላቸው። ስለዚህ ያው ሲዳማም ቢወጣ ሁለቱም የሚቀረውም ክልል እዛ የሚወጣም ክልል በደሄደን ስር ስለሚሆን የግዴታ የሲዳማ ባለስልጣን ከዛ ማንሳት አስፈላጊ ነው የሚል ሎጂክ አይኖርም። ሌላ ምርጫ ካልተካሄደ በቀር ከደሄደን ውጭ የሚሆንበት እድል የለም። ድርጅቱ አባላት መካከልም ብዙ የሽኩቻ እንዳለ ግልጽ ነው። ከዛ የተነሳ ነው ይመስል
በህዝብ እንደራሴዎች ፊት ቀርበው ቃለ መሃላ ያፈጸሙት የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ለክልሉ ህዝብ ምን መስራት እንደሚፈልጉ ገለጽ አድርገዋል። አቶ ርስቱ የመጀመሪያ በሆነ ንግግራቸው የህዝብና የመንግስትን አደራ ተቀበልኩ ያሉት የክልሉ መንግስትም ሆነ ገዢ ፓርቲ ደኢህዴንም በከባድ ፈተና ውስጥ ባለበት ወቅት ነው ብለዋል። አቶ ርስቱ ሁሉንም የክልሉ ህዝብ በእኩልነት እንደሚያገለግሉም ተናግሯል። የክልሉ ህዝቦች የዲሞክራሲና የልማት ጥያቄዎች በሚገባ አለመመለሳቸውን ተናግሯል።
ዲሞክራሲ ስርዓት ግንባታ መሰረት በመሆኑ የክልሉ መንግስት ህገ መንግስት ላይ በህግ መሰረት የሚያስተምር እርምጃ እንዲወሰድ ለማድረግ ጎን ለጎን ወጣቱንና ሌሎች የህብረተሰብ ክፍሎች በህግ የበላይነት ላይ ያላቸው ግንዛቤ እንዲዳብር የሚያስችል ስራዎች በትኩረት
ከዚህ በተጨማሪ አዳዲስ አመራሮችን ማዋቀር፣ ሁለንተናዊ ተሃድሶ ማድረግና የፍትሃዊ አሰራሮችን ማስወገድም ትኩረት እንደሚሰጣቸው፣ በሌላ በኩል ደግሞ በክልሉ የሚነሱ ራስን በራስ ማስተዳደር ጥያቄዎችን በብልሃትና የክልሉ ህዝብ በአሳታፊ መንገድ እንደሚፈቱም ገልጸዋል። በኢትዮጵያዊ ማንነትና በብሔር ማንነት መካከል ያለው ሚዛን ለመጠበቅ የሚያስችል ፖለቲካዊ ስራ መስራትና ህብረ ብሔራዊ የፌዴራሊዝም ስርዓት ለማጽናት የሚያግዙ ተግባራትም ትኩረት እንደሚሰጣቸው ተናግረዋል። ምክትል ርዕሰ መስተዳድሩ ዘረኝነት፣ ሃይማኖታዊ ጽንፈኝነትና ህገ ወጥነት በክልሉ እየታየ መሆናቸውና ጽኑ ትግልም እንደሚደረግባቸው ገልጸው በክልሉ ባለፉት 3 ዓመታት በዘለቀው የጸጥታ ችግር የተቀዛቀዘውን ነገር ግን ትኩረት ያላገኘውን የምጣኔ ሀብት መውደቅ መፍትሄ እንደሚፈልግለትም ምክትል ርዕሰ መስተዳድሩ ተናግሯል። የጠቀሷቸው አስቸጋሪና ውስብስብ ያሏቸው በክልሉ የሚታዩ ችግሮች በህዝብ የነቃ ተሳትፎና እገዛ እንጂ በመንግስት አቅም ብቻ እንደማይፈቱ ጠቁመው የአገር ሽማግሌዎች፣ የእምነት ተቋማት፣ አርሶና አርብቶ አደሮች እንዲሁም ወጣቶች ሰላም በማስፈን ረገድ የድርሻቸውን እንዲወጡም ጠይቋል። አቶ ደየሞ ዳሌ ከምክር ቤቱ 5ኛ ዙር 4ኛ ዓመት 9ኛ መደበኛ ጉባኤ የተጠበቀው ብዙ ውሳኔዎች ሆነው ሳለም ከአስር ወራት በኋላ የተቀመጠው ምክር ቤት የዳሰሳቸው ጉዳዮች ከተጠበቀው በታች ነው ብለዋል።
ጉባኤውን ከማካሄዳቸው በፊት የደኢህዴን ሊቀመንበር እርምጃ እንወስዳለን፣ ህግ እናስከብራለን፣ ተጠያቂዎች ይነሳሉ፣ ለህግ ይቀርባሉ ብለው ነበር እና ሰው አንደኛ የጠበቀው እሱ ነው። ሁለተኛ በዲጂታዊ ዲስፕሊን ካልያዙ በቀር 10 ዞኖች እንደገና ለክልል ጥያቄ ያቀረቡ ነበሩ። የእነሱ ጉዳይ አጀንዳ ይቀርባል የሚል ኤክስፐክቴሽን ነበረን። ሶስተኛ እኛ የምናውቀው ክልል ውስጥ ከፍተኛ ሙስና የማዳበሪያ ዕዳ አልተመለሰም ብሎ የክልሉ በጀት በየቀኑ 1.8 ሚሊዮን ብር የሚሆን ወለዳል። ለዛ ተጠያቂ በህግ ይቀርባል ብለን ነበር፣ አልተደረገም እና በጣም ከተገበተው በታች ነው።
የአሜሪካን ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም